ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
Of these talks in South Africa and before that.
በደቡብ አፍሪካ ንግግሮቹ እየተካሄዱ ባሉበት ወቅትና ከዚያም በፊት በስፍራው የተገኘነው ዲፕሎማሲን ለመደገፍ መሆኑን ለፓርቲዎቹ ግልጽ አድርገናል። እኛ እዚያ የሄድነው ይህ ግጭት መፈታት ያለበት በዲፕሎማሲያዊ መንገድ መሆኑን ስለምናውቅ ነው። እና ዛሬ ወደፊት አንድ ወሳኝ እርምጃ ተደርጓል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኒድ ፕራይስ ነው የሰማችሁት እና የተመለከታችሁት። በትላንትና ዕለት በደቡብ አፍሪካ ዋና ከተማ ፕሪቶሪያ በኢትዮጵያ መንግስትና በህወሓት መካከል የተፈረመውን የሰላም ስምምነት አስመልክቶ ከተናገሩት የተወሰደ ነው። በርዕሱ ዙሪያ ያተኮረ ሰፊ ዘገባ በዕለቱ አብይ ርዕስ ይቀርባል። ዛሬም የምሽቱ አብላጫ ዝግጅታችን አድማጮች ስምምነቱን ለአሜሪካ ድምፅ አስተያየታቸውን ያደረሱ የተለያዩ የኢትዮጵያ ክፍሎች ውስጥ የሚኖሩ ነዋሪዎችንና በጉዳዩ ዙሪያ የቀረቡ ትንታኔዎችን ድምፆች ይዟል። ሐሙስ ጥቅምት 24 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ አቀናባሪ ኤልያስ አስማረ፣ የምህንድስናው ባለሙያ ደግሞ ኦድሬስ ሪገስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። ለሰዓቱ የዓለም ዜና አሁን እንግድ ወልዴ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግድ ወልዴ ነኝ። ማንነታቸው ያልተገለጸ ወይም ገና ያልተረጋገጠ ሰዎች ከትናንት በስቲያ ሰኞ ከሰዓት በኋላ አዲስ አበባ ፒያሳና መርካቶ የሚገኙ የወርቅ መደብሮች ውስጥ እየገቡ ንብረት መውሰዳቸው ተገልጿል። ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁ የቪኦኤ ምንጮች የወርቅ ሱቆቹ ሰራተኞችና ባለ ንብረቶች በፖሊስ እንደተያያዙ፣ ንብረቶቻቸውም መወሰዳቸውንና ሱቆቻቸው እየተዘጉ መሆኑን ጠቁመው አብዛኞቹም የትግራይ ተወላጆች መሆናቸውን ተናግረዋል። እርምጃውን ወሰዱ የሚባሉት ግለሰቦች ሲቪል የለበሱ መሆናቸውንና ለመያዝ ለመፈተሽም ይሁን ንብረት ለመውሰድ የፍርድ ቤት ትዕዛዝ ያልያዙ መሆናቸውን የገለጹት ምንጮች ከሱቆቹ የወሰዱትን ንብረት ወደ ባንክ እንደሚያደርሱት ከመናገር ውጪ ስለ አድራጎታቸው ወይም ወደ የትኛው ባንክ እንደሚያስገቡ ተጨማሪ መረጃ ለመስጠታቸውን ገልጸዋል። ተወስደዋል የተባሉት ንብረቶችም ወዴት እንደተወሰዱና የት እንዳሉም የማይታወቅ ሲሆን እነዚህንና ሌሎችም ጥያቄዎችን ይዘን ከአዲስ አበባና ከፌዴራል ፖሊስ ኮሚሽኖች መልስና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለጥቃቱ የተጋለጡት ሱቆች ብዛት ለጊዜው በውል ባይታወቅም ፒያሳ አካባቢ 20 የሚሆኑ የወርቅ መደብሮች ያለ ወትሮ ተዘግተው ማየታቸውን ምንጮቹ ለቪኦኤ ገልጸዋል። በደቡብ አፍሪካ ህገወጥ ማዕድን አውጪዎች ሳይሆኑ አይቀሩም የተባሉ የ21 ሰዎች አስከሬን ከጆሃንስበርግ በስተምዕራብ ባለችው ኩገርስ ድራፕ ከተማ በአንድ ማዕድን ማውጫ ሰፍሬ አቅራቢያ መገኘቱን የአገሪቱ ፖሊስ አስታውቋል። ፖሊስ 19 አስከሬኖች ትናንት ረቡዕ፣ ሁለት ተጨማሪ አስከሬኖችን ደግሞ ዛሬ ጠዋት ማግኘቱን ገልጿል። ሁለቱ ተጨማሪ አስከሬኖች የተገኙት ለማዕድን ማውጫ በተቆፈረው ጉድጓድ ውስጥ መሆኑን ፖሊስ አስታውቋል። አሳዛኙ ክስተት ከህገ ወጥ ማዕድን ማውጣት ጋር ተያይዘው ሲታዩ ከነበሩ አሰቃቂ ሁኔታዎች አንዱ መሆኑ ሲገለጽ፣ በዚሁ አካባቢ ባለፈው ሐምሌ ለሙዚቃ ፊልም ስራ የተሰባሰቡ 8 ሴቶች ዝርፊያና አስገድዶ መደፈር ተፈጽሞባቸዋል። ድርጊቱ በአካባቢው ማህበረሰብ ዘንድ ሁከት የተቀላቀለበት ተቃውሞ በህገ ወጥ ማዕድን አውጪዎች ላይ እንዲደረግ ምክንያት ሆኖ እንደነበርም ይታወሳል። ባለፈው ሳምንት 14 ወንዶች በዝርፊያና አስገድዶ መድፈር ከተከሰሱ በኋላ ፖሊስ የዘረመል ማስረጃ ማቅረብ ባለመቻሉ ክሱ ውድቅ ተደርጓል። ነገር ግን ሀገሪቱ ውስጥ በህገ ወጥ መንገድ ገብተዋል በሚል ክስ ተመስርቶባቸዋል። ህገ ወጥ ማዕድን አውጪዎች በፖሊስ ዘንድ አደገኛ ተደርገው የሚታዩ ሲሆን በአብዛኛው የታጠቁ መሆናቸው ሲገለጽ፣ በማዕድን ስፍራ በይገባኛል ምክንያት ከተፎካካሪ ቡድኖች ጋር እርስ በእርሳቸው የሚያደርጉት ውጊያም ከበድ ያለ ነው ተብሏል። እንደ አሶሲየትድ ፕሬስ ዘገባ የህገ ወጥ ማዕድን ማውጣት ስራው በአብዛኛው ከሌሴቶ፣ ዚምባብዌ እና ሞዛምቢክ ወደ አገሪቱ በህገ ወጥ መንገድ በሚገቡ ሰዎች የሚካሄድ ነው። የኢቦላ ወረርሽኝ ወደ ኡጋንዳ መዲና ካምፓላ መድረሱ የገዳዩ በሽታ ወደፊት በስፋት የመስራጨቱን አደገኛነት ያሳያል ሲል የዓለም ጤና ድርጅት ትናንት አስጠንቅቋል። አገራት በሽታውን ለመከላከል የሚያደርጉትን ዝግጅት እንዲያጠናክሩም ጥሪ አድርጓል። ባለፈው መስከረም ወረርሽኙ መከሰቱ የኡጋንዳ ጤና ሚኒስቴር ካስታወቀ በኋላ 150 ሰዎች በበሽታው ሲያዙ 60 ሰዎች ደግሞ ሕይወታቸው አልፏል ሲል የጤና ድርጅቱ ጨምሮ አስታውቋል። የድርጅቱ ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ለጋዜጠኞች እንደተናገሩት ተውሳኩ ባለፈው ሳምንት ካምፓላ ከገባ በኋላ 17 ሰዎች መያዛቸው ተረጋግጧል። በመዲናዋ ዙሪያ ባሉ አካባቢዎችና የኡጋንዳ ጎረቤት በሆኑ አገሮች ዝግጅት እንደሚያስፈልግም ጨምሮ መክረዋል። ኢቦላ ከሰውነት በሚወጣ ፈሳሽ አማካኝነት የሚተላለፍ ሲሆን ትኩሳት፣ ትውከት፣ ተቅማጥና ሌሎች ምልክቶች ሲኖሩት መከላከል የሚቻለው በአብዛኛው በሽታው የያዛቸውን ሰዎች በመለየት ነው። በኡጋንዳ ለተከሰተው የኢቦላ ወረርሽኝ ከዚህ በፊት የጤና ድርጅቱ ከመደበው 5 ሚሊዮን ዶላር በተጨማሪ ባለፈው ማክሰኞ 5.7 ሚሊዮን ዶላር ተጨማሪ ድጋፍ መደረጉን የዓለም ጤና ድርጅት ዋና ስራ አስኪያጅ ጨምረው ማስታወቃቸውን የኤፍፒ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቀድሞው የፓኪስታን ጠቅላይ ሚኒስትር ኢምራን ካን በመዲናይቱ ኢስላማባድ ጸረ መንግስት ሰልፍ በመምራት ላይ ሳሉ በተደረገባቸው የግድያ ሙከራ እንደቆሰሉ ተነግሯል። የ70 ዓመቱ የተቃዋሚው PTI ፓርቲ መሪ የሆኑት ካን ቀኝ እግራቸው ላይ በጥይት እንደተመቱ ከፍተኛ ረዳታቸው የሆኑት ራውፍ ሐሳን ለቪኦኤ ተናግረዋል። በመሳሪያ በደረሰው ጥቃት አንድ ሰው ሲገደል በርካቶች እንደቆሰሉ ሐሳን ጨምረው ገልጸዋል። ካን የፑንጃብ መዲና በሆነችውና ጥቃቱ ከደረሰበት 150 ኪሎ ሜትር ርቀት ላይ ወደምትገኘው ላሆር የሚገኝ ሆስፒታል ተወስደዋል። ሐኪሞች ካን በጥሩ ሁኔታ ውስጥ ይገኛሉ ብለዋል። ካን መኪና ላይ ሆነው ሰልፉን እየመሩ ሳለ ጥቃት አድራሹ ከመሬት ወደ እርሳቸው ሲተኩስ ከሰልፉ የወጡ ናቸው የተባሉ ምስሎች አሳይተዋል። የዓይን እማኞች እንዳሉት ጥቃት ፈጻሚው በአውቶማቲክ መሳሪያው በመተኮስ ላይ ሳለ አንድ የሰልፉ ተሳታፊ ዘሎ ከያዘው በኋላ በፖሊስ ቁጥጥር ስር ውሏል። በዚህ መሃል አንድ ሰልፈኛ በተተኮሰ ጥይት ተገድሏል። ከድርጊቱ በኋላ የተለቀቀ ነው በተባለ ቪዲዮ ሕዝብን በማሳሳት ላይ ናቸው ያላቸውን ኢምራን ካንን መግደል ዓላማው እንደነበር ተጠርጣሪው ተናግሯል። የካን የቅርብ ሰውና የላይኛው ምክር ቤት አባል የሆኑት ፋይሳል ጃቤድም ከተጎዱት አንዱ ናቸው ተብሏል። የክሪኬት ስፖርት ኮከብ የነበሩትና በኋላም የተቃዋሚ ፖለቲከኛ የሆኑት ካን የመተማመኛ ድምፅ በማጣታቸው ባለፈው ሚያዝያ ከስልጣናቸው ቢሰናበቱም ድርጊቱ ሕገ ወጥ ነው በሚል ሲቃወሙ ሰንብተዋል። በዩናይትድ ስቴትስ የአጋማሽ ጊዜ ምርጫ 6 ቀናት በቀረበት በአሁኑ ወቅት ፕሬዚደንት ጆ ባይደን የምርጫ ውጤትን የማይቀበሉ ወገኖች አሜሪካውያንን ወደ ቀውስ ጎዳና እየከተቷት ነው ሲሉ በአገሪቱ ዲሞክራሲ ላይ ተደቅነዋል ስላሉት አደጋ ማስጠንቀቂያ ሰጥተዋል። በቪኦኤ የዜና ክፍላችን የተዘጋጀውን አጭር ዘገባ ደረጀ ደስታ ያሰማናል።
ፕሬዚደንት ባይደን ትናንት ረቡዕ ዋሽንግተን ዲሲ ውስጥ ዩኒየን ስቴሽን ተብሎ ከሚታወቀው የምድር ባቡር ጣቢያ ተገኝተው ባሰሙትና በቴሌቪዥን በተሰራጨው ንግግራቸው እንዲህ ብለዋል።
As I stand here today, there are candidates running for every level of office in America.
ዛሬ እዚህ በቆምኩበት ሰዓት አሜሪካ ውስጥ ለእያንዳንዱ የስልጣን እርከን ለአገረ ገዥነት፣ ለምክር ቤት፣ ለጠቅላይ አቃቤ ሕግነት ለክፍለ ግዛቱ ጸሐፊነት እየተወዳደሩ ውጤቱን ግን መቀበል የማይፈልጉ አሉ። እየተወዳደሩ ያሉበትን ምርጫ ውጤት መቀበል ሳይፈልጉ ነው እየተወዳደሩ የሚገኙት። ይህ አሜሪካ ውስጥ ወደ ቀውስ የሚያመራ መንገድ ነው። ጨርሶ ያልተለመደና እንግዳ የሆነ ነገር።
ፕሬዚደንት ባይደን አጠንክረው በሰጡት ማስጠንቀቂያ የዲሞክራሲ እጣ ፈንታ የተንጠለጠለው በሚቀጥለው ሳምንቱ ምርጫ አሸነፉም ተሸነፉም የተወዳደሩበትን የራሳቸውን ውጤት የሚቀበሉ እጩዎችን በሚደግፉ ድምፅ ሰጪዎች እጅ ነው ብለዋል። ባይደን 21 ደቂቃ በፈጀው ንግግራቸው ከሳቸው በፊት የነበሩት የቀድሞው ፕሬዚደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር የ2020 ፕሬዚደንታዊ ምርጫ ውጤት ተሰርቋል የሚለውን ቅጥፈት ያሉትን የገፉበት መሆኑን ተችተዋል። ባለፉት 2 ዓመታት እየጨመሩ የመጡትን አደገኛ የፖለቲካ ጥቃቶችና መራጮች ላይ የሚደረገው ዛቻ እንዲባባስ አድርገዋል ሲሉም ባይደን ትራምፕን ከሰዋቸዋል።
If he refuses to accept the will of the people, he refuses to accept the fact that he lost.
የሕዝቡን ፈቃድ ለመቀበል አሻፈረኝ ብለዋል። የመሸነፋቸውንም ሁኔታ ለመቀበል ፈቃደኛ አልሆኑም። ስልጣናቸውን ያላግባብ እየተጠቀሙበት ሲሆን ታማኝነታቸውን ከሕገ መንግስቱ ይልቅ ለራሳቸው አስቀድመዋል። አሜሪካን እንደገና ታላቅ እናድርጋት በሚለው የሪፐብሊካን ፓርቲ ውስጥ ትልቅ የውሸት እምነት ወይም ማስተሳሰብ እንዲሰርጽ አድርገዋል።
አንዳንዶቹ ሪፐብሊካን ህጋውጪዎች የባይደንን ስጋትና ንግግር ከመጠን ያለፈና የዲሞክራቲክ ፓርቲ ፖሊሲ ውድቀቶች ብለው ከጠሩት የህዝቡን ትኩረት ለማራቅ የሚደረግ ነው ብለውታል። የዚህ ምርጫ ውጤት ፕሬዝደንት ባይደን በቀሪዎቹ የስልጣን ዘመናቸው ቀሪዎቹን ዋና ዋና አጀንዳዎቻቸውን ተግባራዊ ማድረግ የሚያስችላቸው መሆን አለመሆኑን የሚወስን ሊሆን እንደሚችልም ተነግሯል። ከህዝብ የተሰበሰቡ በርካታ አስተያየቶች ሪፐብሊካኖች አብላጫውን የተወካዮች ምክር ቤት መቀመጫዎች ሊያገኙ እንደሚችሉ ተንብየዋል።
በመጨረሻ ማድማጮች፣ ሰሜን ኮሪያ ትናንት 24 ተከታታይ ሚሳኤሎችን ካስወነጨፈች በኋላ ዛሬ 3 ደግማለች። ከነዚህም ውስጥ አንደኛው ረጅም ርቀት ተወንጫፊ በመሆኑ በጃፓን በሚገኙ 3 ግዛቶች አስቸኳይ የአደጋ ጥሪ ተደርጎ ሰዎች ባሉበት እንዲጠለሉ ትዕዛዝ ተላልፎ ነበር። አሜሪካና ደቡብ ኮሪያ ያከናወኑት ባለው ወታደራዊ ልምምድ ላይ ቁጣዋን ለመግለጽ ነው ተብሏል። ሰሜን ኮሪያ በተጨማሪም የሚሳኤል ውንጨፋዎቹን ያጀቡ ከ100 በላይ የሚሆኑ ከባድ መሳሪያዎችን ተኩሳለች። በጃፓን አንዳንድ አካባቢዎች የቴሌቪዥን ስርጭቶች ተቋርጠው የአደጋ ማስጠንቀቂያ መልእክቶች ተላልፈዋል። የማስጠንቀቂያ ስርጭቶች ሚሳኤሉ በጃፓን ግዛት በኩል እንዳለፈ ቢገልጹም የአገሪቱ የመከላከያ ባለስልጣናት ግን ሚሳኤሉ በኮሪያ ባህረ ገብ መሬትና በጃፓን መካከል ባለው ባህር ላይ ካለፈ በኋላ ወዴት እንደደረሰ እንዳላወቁ ተናግረዋል። ደቡብ ኮሪያ በምላሹ የጦር አውሮፕላኖቿን አስነስታ 3 ሚሳኤሎችን ከባህር ድንበራቸው በስተሰሜን አቅጣጫ አስወንጭፋለች። ይህም ደቡብ ኮሪያ ጠላቶቿን አነጣጥራ መምታት እንደምትችል ለማሳየት ነው ተብሏል። እንደ አውሮፓውያን አቆጣጠር ከ1950 እስከ 1953 ከተካሄደው የኮሪያ ጦርነት ወዲህ ሁለቱ ወገኖች ከድንበር ያለፈ ሚሳኤል አስወንጭፈው አያውቁም። ትናንት ሁለቱም ያስወነጨፉት ግን 1 ሰዓት ርቀት ላይ የነበረ ነው ተብሏል። ሰሜን ኮሪያ በዚህ ዓመት ከ50 በላይ ባሊስቲክ ሚሳኤሎችን ብታስወነጭፍም የትናንቱ ግን ለመጀመሪያ ጊዜ ወደ ደቡብ ኮሪያ አቅጣጫ የተወነጨፈና የአስቸኳይ ጊዜ ማስጠንቀቂያ የታወጀበትን ሁኔታ ፈጥሯል። የአሜሪካ ብሔራዊ የጸጥታ ምክር ቤት ባወጣው መግለጫ የአገር አቋራጭ ሚሳኤሎቹን መወንጨፍ በብርቱ ካወገዘ በኋላ የዩናይትድ ስቴትስን፣ የደቡብ ኮሪያንና የጃፓንን ደህንነት ለማረጋገጥ አስፈላጊ እርምጃዎችን ሁሉ እንወስዳለን ሲል ዝቷል። የውጭ ጉዳይ መስሪያ ቤት በበኩሉ ድርጊቱ የተመድን የጸጥታ ምክር ቤት ውሳኔ በግልጽ የጣሰ ነው ብሏል። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ሐሙስ ጥቅምት 24 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየናት፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆጊል ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ እናልፋለን። በትላንትና ዕለት በደቡብ አፍሪቃ የተደረሰውን የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴዎች እየተቸረው ነው ይላል የዕለቱ አቢይ ርዕስ። እየተሰናዳ ነው፣ አድማጮች እንደደረሰ እናቀርባለን። ዋናው የድርድሩ መሪ የአፍሪቃ ህብረት ባወጣው መግለጫ ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደነበረበት እንዲመለስ መንገድ ይከፍታል ብሎታል። የሰላም ንግግሩ የሎጂስቲክስ ድጋፍ ያደረገችውና በሂደቱም ላይ በታዛቢነት የታደመችው ዩናይትድ ስቴትስም ስምምነቱን አድንቃለች። ሌሎች የተለያዩ አካላትም ስምምነቱን በማድነቅ አስተያየቶችን ሰጥተዋል። ስምምነቱን በማስመልከት አስተያየቶቻቸውን የሰጡ የፖለቲካ ተንታኞችንም ጨምሮ የዕለቱ አቢይ ርዕስ እንደተሰናዳ ይቀርባል። አሁን ወደ ሁለተኛው ቅንብር ነው በቀጥታም ወስዳችሁ። ለአሜሪካ ድምፅ አስተያየታቸውን ያደረሱ በተለያዩ የኢትዮጵያ ክልሎችና ከተሞች የሚኖሩ ድምፆች ደርሰውናል። የአዲስ አበባ፣ አዳማ፣ አምቦ፣ ከደሴና ከሐዋሳ ዘጋቢዎቻችን ያሰባስቧቸው ናቸው። የመጀመሪያውን ክፍል እንሆ።
ሽመልስ መርጌ እባላለሁ። በትላንትናው ዕለት በደቡብ አፍሪካ የተፈጸመው የእርቅ ስምምነት እንደ ሀገራችንም እንደ ክልል እንደ ትግራይ ህዝብም ከፍተኛ የሆነ እንደ አማራ እንደ አፋርም ክልል ለሁሉም የዘለቄታ ሰላም ያመጣል ብለን የምንጠብቀው ነው። እንዳጠቃላይ የዚህ ስምምነት ውጤት ወደፊት ለሀገራዊ ሰላምም ለአፍሪካም እንዳጠቃላይ ለዜጎቻችን ለኛ ለአጠቃላይ ለኢትዮጵያ ህዝቦች ስለእውነት የመጨረሻው ከሰው ሞት የምንጠቀመውም የተጠቀምነውም የለም። ጦርነት አይተነዋል፣ በሶማሊያ አይተነዋል፣ ከኤርትራ ወንድሞቻችን ጋር በተደረገው አይተናል። እንደገና በአገር ውስጥ አሁን በህዋትና በመንግስት መካከል የነበረው ውጊያ ያለ አግባብ ዜጎቻችን መከላከያ ኃይላችን ህይወቱን እንዲያጣ ዜጎች በመድኃኒት እጥረት በምግብ እጥረት እንዲጎዱ ምክንያት የሆነ ጦርነት እንዲያበቃ የሚያደርግ ነው። የውጭ ጣልቃ ገቦችንም የሚያሳፍር ነው ብዬ ነው የምወስደው። እኔ በህዝቡ ላይ የደረሰውን ሰቆቃ አይተናል። ይሄ ስምምነት ደግሞ በራሱም በቲፒኤልኤፍ በኩል የረገፉትን አማጽያን አይተናል። ከመከላከያችንም ከፋኖውም ከሚሊሻውም የተጎዳውን አይተናል። ተጨማሪ ጉዳት ማስተናገድ ስለማንችል እንደ ሀገር ስምምነቱ በአግባቡ መተግበር አለበት በሁለቱም በኩል። ቀጣይ ይሄ ስምምነት ተግባራዊ ይሆናል ብለን ሙሉ እምነት ይዘናል። ላይሆን ይችላል የሚል ነገር እኔ አልናገርም። መሆን የማይችልበት ነገር የለው። ሰልችቶናል። ህዝብ ተጎድቷል። መድኃኒት የሚፈልግ መድኃኒት አጥቶ ሞቷል። ሆስፒታሎች ተቃጥለዋል። ትምህርት ቤት ወድሟል። እህል ተቃጥሏል። ለማኝ ዘላለም ለማኝ ከመሆን የሚያድነን ስምምነት ነው።
አስራት ሸት ይባላለን። ስምምነቱ በአጠቃላይ ወደ ስምምነት መምጣታቸውን እደግፋለሁ። ብዙ የሰው ህይወት ተቀጥፏል። ስለዚህ ይሄ የሰብአዊ ኪሳራውም የኢኮኖሚ ድቀቱም መቋጨት ነበረበት። በዛ መልክ ሁለቱም በቅንነት አድርገውት ከሆነ እኔ በሁለቱም ላይ ብዙ እምነት የለኝም። በነገራችን ላይ ዞሮ ዞሮ ግን አሁን መጨረሻ ላይ በዛ መልክ ወደ ሰላም መምጣታቸው ጥሩ ነው። ግን እነዚህ ሰዎች መጨረሻ ላይ አሁን በተሸነፉበት ሰዓት ይሄ ድርድር የመጣው ኦልሞስት ጦርነቱ አልቋል። ያ እነሱ እንዲደራደሩ አስገድዷቸው ሊሆን ይችላል። ግን ኢትዮጵያዊነትን አስቀድመው ያን የነበራቸውን የማይመች አመለካከት ሰርዘው ከሆነ ጥሩ ነው። እስካሁን የተበላሸው ኢኮኖሚ በጣም አያሌ ሰው ህይወት ጠፍቷል፣ በተለይ የንጹሃን ያ ማለቁ መቋጨቱ በእኔ በኩል ጥሩ ነው።
ስሜ ዳኛቸው ሸቱ ይባላል። ተሴ ከተማ ነዋሪ ነኝ። በጦርነቱ ጊዜ ከቤቴ ተፈናቅዬ ወደ ሌላ ቦታ ነበር የሄድኩት። ቤተሰቤ በሙሉ በጥሩ ሁኔታ ላይ አልነበር። ወረራው በጣም አስከፊ ስለነበረ ባላሰብነው ሁኔታ ነው እንደዚህ የወንድም ጥቃት ይደርስብናል ብለን ያልገመትነው ነገር ነው እና በጣም አስከፊ ነበረ። ልጆቼ አዲስ አበባ ሄደዋል፣ ባለቤቴ ደግሞ ሌላ ቦታ ነው ያለችው እና በጣም አስቸጋሪ ሁኔታ ነበረ። እንግዲህ የህሊና ጠባሳ ጥሎ ያለፈ ሁኔታ ነው። መጀመሪያም ላይ ይሄ ጦርነት መነሳት አልነበረበትም። ኢትዮጵያውያን በባህላቸው የሀገር ሽማግሌ፣ እናቶች፣ ታዋቂ ሰዎች ብዙ ጥረት አድርገዋል። ያኔ ተፈጽሞ ይሆን ኖሮ ሰላም ተፈጥሮ ቢሆን ኖሮ እስካሁን ጥሎት ያለፈውን ጠባሳ ማናይ እንችል ነበር። ወደ ሰላም መምጣታችን በጣም አስደስቶኛል። ይህ ሰላም ለትግራይ ህዝብ በዋናነት በአጠቃላይ ደግሞ ለኢትዮጵያ ህዝብ እድገታችንን ለማስቀጠል ይጠቅማል ብዬ አስባለሁ። ከጦርነት የሚገኝ ነገር ምንም ጥቅም የለም እና ሰላሙ ጥሩ ነው። ቀልቤን የገዛው ስምምነት የህወሓት ሰራዊት ትጥቅ እንዲፈታ በአንድ ሀገር ውስጥ ሁለት ሰራዊት መኖር የለበትም የሚለው ገዢ ሀሳብ ስለሆነ ይሄ በጣም የሚያስደስት ነው። ለወደፊትም ማንም አምባገነን ሊኖር አይችልም። የአፍሪካን ችግር በአፍሪካውያን ልጆቿ የመፍታት የቆየ ባህላችንን የቀሙን አካሎች አሁን ታግለን በአፍሪካ ህብረት ችግራችን መፈታቱ በጣም የሚያስደስት ነው። ወደፊትም መቀጠል አለበት። የዓለም አቀፉም ህብረተሰብ ማህበረሰብ ደግሞ ይህንን አይቶ የአፍሪካን እድል ማስፋት መቻል አለበት።
አሁን በተፈረመው በተዋዋሉት መሰረት በአስቸኳይ ወደ ተግባር ገብተው እኛም ከቤተሰቦቻችን እንድንገናኝ በየሆነ ቤትም ያለው ህዝብ ደግሞ በአስቸኳይ እንዲፈታ ያው ጠይቃለሁ። እንግዲህ ያው እንዲህ ከደረሰን ደግሞ ይፈታሉ ብዬም ተስፋ አደርጋለሁ። ለአሁን የትግራይ ህዝብ እንግዲህ ወደ ነበረበት ለመግባት እኔ ኢትዮጵያዊ ነኝ ብሎ አብሮም ለመኖር ብዙ ስራ ይፈልጋል።
የትም ሄደ ሰርቶ እንዲኖር፣ የትም እንዲማር፣ የትም ሰርቶ እንዲኖር ህብረተሰባችን ሰላም ካለ ማንም ሰላም ስለሆነ ከሰላም ዋጋ ብዙ ስለሆነ የሰላም ዋጋ ብዙ ነው። ብዙም ህብረተሰብ ተጠቃሚ ነው ብዬ ነው የሚያስበው። ማንም ዜጋ ኢትዮጵያዊ የሆነ ዜጋ ተጠቃሚ ነው ብዬ ነው የሚያስበው።
አክሊለ ካሳ ይባላለሁ። 02 ቀበሌ ነዋሪ ነኝ። በአፍሪካውያኖች አደራዳሪነት በመደራደራቸው በጣም ደስተኛ ነኝ። እንደ አፍሪካዊ ልታችን በአፍሪካዊነት መደራደራችን ደስ ብሎኛል። ከምንም በላይ ደግሞ ስምምነቱን በጣም ደስ ብሎኛል። ማንኛውም ኢትዮጵያዊ ነን። እነዛም ትግራዮቹም ወገኖቻችን ናቸው። እኛም ደግሞ ከዚህም የተጎዱት አማራም ሆነ የአፋር ክልል ወገኖቻችን ናቸው። ማንኛውም ኢትዮጵያዊ መጎዳት የለበትንም። እውነተኛ ሰላምና እውነተኛ እርቅ ከሆነ በጣም ደስተኛ ነው።
አመሰግናለሁ። ስሜ ምስራ ኢብራሂም ይባላለሁ። የድሬዳዋ ነዋሪ ነኝ። ትናንትና በደቡብ አፍሪካ የተካሄደው ሰላም ስምምነት ለሳምንት የቆየው ትናንትና በሰላም መጠናቀቁ ከፍ ያለ ደስታ ነው የተሰማኝ። ምን ሀሳብ መስጠት የምፈልገው ነገር አለ። እሱ ምንድን ነው? አንድ ሀገር ስምምነቱ ማክበር አለባቸው። ከሌላ ሀገር ጣልቃ ሳገባ የአፍሪካ ስምምነት መከበር አለበት የሚለው ነገር ሁለቱም ወገኖች መቀበል አለባቸው የሚለው አንዱ ማሳሰብ ወይም እንትን ማለት የምፈልገው ነው። ሁለተኛ ደግሞ እዛ የታጠቀውን ኃይል በሰላም በገባው ውል በስምምነቱ መሰረት በሰላም አስረክቦ ሰላምን ቅድሚያ ሰጥቶ ለሀገሩን እዛ ያሉትን ትግራይ ማህበረሰብ የማዳን ስራ ቢሰራና እነሱም ደግሞ በኢኮኖሚ በልማት ብዙ ነገር ወደኋላ ቀርተዋል። ዜጋ ናቸው። እንደ ዜጋ ያንን ዜጋ ቅድሚያ ለመስጠት ያለውን ርክክብ ያለውን ሂደት ቶሎ በአፋጣኝ ጨርሰው ወደ ሰላም እና ወደ ልማት አገሯ ቢገባ የኢትዮጵያን አንድነት በጋራ ብናዘክራት ደስ የሚል ተስፋ ነው የሚገባን የምጠብቀው። ሁለተኛ ደግሞ እዛ ያለው ወገን የማስረከቡና የመቀበሉ ነገር ፈቃደኝነት መኖር አለበት። የነሱ ፈቃደኝነት ከኢትዮጵያ ፌዴራል መንግስት ውጪ የትግራይ ማህበረሰብ ፈቅዶ አምኖ ይሄንን ተቀብሎ ርብርብ አርግቶ ቶሎ ሰላሙን ወደ ልማት መቀየር አለብን የሚለው ነገር ማሳሰብ ፈልጋለሁ።
ኹም ፈኺዳን ይባል። ከልጄ ጋር ወደ አዲስ አበባ ውጭ ሀገር አለ ልጄ አንበሳውም ክንፈ የሚባለው ከእሱ ጋር ለመገናኘት እዚህ ከመጣሁ በቃ ተዘግቼ ቀረሁት። በጭንቀት ስኳር አልነበረችም፣ ስኳር ተይዤ ደም ግፊት አልነበረኝም፣ ግፊት ተይዤ ስንት መከራ በመከራ በመድኃኒት ነው የምኖረው። አሁን እዚህ አንድ ዓመት ሙሉ ወደ በሽታ ነው የተደረኩት። ይሄ ሰላም ለእኔ በጣም 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 ደስተኛ ነው። ከአቅሜ እድሜ ጨምራለሁ። አሁን በጣም ደስ ብሎኛል። ሰው ሰላም ሆኖ ወደ ልማት እንዲገሰግስ ወደ እርሻ ወደ ቤቱ ታቁፈን ተቋቁፈን በሰላም እንድንኖር ምኞቴ እዚህ ነው የነበረ። በዚህ ሰላም ያደረጉት ለዓለም ብሉ ምስጋናዬን አቀርባለሁ።
የሚያደናቅፍ ይኖራሉ የሚል እምነት አለኝ። አሁን ሁለት ተፋላሚ ኃይሎች በዚሁ ድርድር ቢስማሙም ከውጭም ከውስጥም ሌሎች ኃይሎች ነበሩ፣ ያው እንደሚታወቀው ማለት ነው። ከበስተጀርባ ሆነው ነገሩን ሲያጋግሉ የነበሩ ሌሎች ኃይሎች አሉ። እነዚህ ኃይሎች አሁን በዚህኛው ስምምነት እንደው ይገዛሉ የሚል ትንሽ ፍራቻ አለ።
ትግራይ ሕዝብ ከዚህ አጣጦ ተዘግቶ ነው ያለው። ከምንም ተለይቶ ነው ያለው። ከማንም ዓለም ተለይቶ ነው ብቻው ተዘግቶ የሚኖር ህብረተሰብ ስለሆነ ከዓለም ጋር ይገናኛል። ትምህርት የሚኖር ሕክምና ሊያገኝ ማንም ሰብአዊ መብቱ ሁሉ ነገር እንዲከበርለት ይፈልጋል እንደ ማንም እና በጣም ደስ የሚል ነው።
እኔ አሁን ለገሌም ማለት ነው በሁሉም ወገን የነበረውን ጥፋት በሙሉ ታርሞ እንግዲህ ወደ ነበረበት ሁኔታ ይመለሳል የሚል ተስፋ አለኝ። እንደዛ ካረጉም ደግሞ እንግዲህ ይፋጠናል የሚል እምነትም አለኝ። የአራቱን ዓመት እንኳን ባናሳውስ በተለይ ያለፉት ሁለት የጦርነት ዓመታት የትግራይ ህዝብ እንግዲህ ነው የነበረበትም ሁኔታ እንዲሁ ባጭሩ ዘርዝሮ ለመናገር ይከብዳል አያልቅም። ግን እንዲህ አሁን ከቀጠለ እየተባለ እንዳለው ከቀጠለ ግን የትግራይ ህዝብ ተጠቃሚ ነው። ሰላም ነው። ሰላም ካለ ሁሉም ይኖራል። ሰው ሰርቶ ማግኘት ይችላል። ከአንድ ቦታ ወደ አንድ ቦታ ተዘዋውሮም የፈለገው ማድረግ ይችላል። በተለይ ሰላም ሁሉም ማሰላም ሰላም ካለ ሁሉም ይገኛል።
በፍቅር እንደነበረው ድሮ ከኢትዮጵያ ወደ ትግራይ ከትግራይ ወደ ኢትዮጵያ እየተመላለስን አንድ ላይ ከአንድ ሆድ የወጣን ብለን ነው የምንኖረው የነበር ነው እና እንደዛ ብለን እንድንኖር ተስፋ አደርጋለሁ።
ሁለቱም ተፋላሚ ኃይሎች አሁን በጀመሩት አጠናክረው ቢቀጥሉ እንግዲህ ህዝባችን ተጠቃሚ ይሆናል። ሁሉም ህዝብ እንግዲህ የኢትዮጵያ ህዝብ ሆነ የትግራይ ህዝብ ተጠቃሚ ይሆናል። የትናንትናውን ውል አሁን በቅንነት አጠናክረው እንዲቀጥሉ ማጸናቸዋል።
በሁለት ዓመት ሙሉ ተሳቅቀን በሽታ ላይ ተዳርገን ከወጣነው ከቤተሰባችን ከተዳራችን ከምናማናችን ተለያይተን ከልጃችን ተለያይተን ወልደን ተዋልደን አንድ ኢትዮጵያ ሆነን እንደዚህ ህዝቢ እንደቀጠል መርገፉ እኔ በጣም አዝናለሁ። ማናማን ነው? ምን ላመጣ ነው? እኛ ወደ እርሻ እኛ ወደ ልማት ብንሄድ ጥሩ ነው። በዚህ ብዙ እንጠቀማለን። ወደ ልማታችን ስንወጣ ወደ ሀብታችን ስንሄድ ወደ ትግራይ በነበርነት ትዳራችን ትግራይ ነው፣ መቀሌ ነው። በዚህ ሰላም የተደረገ እግዚአብሔር ጥሩ እንትን ያደርግልን መፈጸምታውን ያደርግልን እንጂ እኔ ደስተኛ ነኝ፣ በበኩሌ ደስተኛ ነኝ።
መላከ ሰላም ባህሩን ባህር በባህር ዳር ሀገረ ስብከት የደብረ ሰላም ባለ እግዚአብሔር ክርስቲያን አስተዳዳሪ ነኝ። እንግዲህ የእውነት እንዲሆንልን አብዝተን እንጸልያለን። አሁን መጀመሩ ሳይሆን ለይስሙላ ሳይሆን ለአፍ ካፍ ሳይሆን ከልብ ሆኖ እስካሁን ድሮስ ያለፉት ወገኖቻችን፣ የሞቱት ወገኖቻችን፣ በሕይወት ያሉትም የቆሰሉት ወገኖቻችን እንደ አለፈው ትምህርት ሆኖን የወደሙ ሀገር ሀገር ትንሳኤው ሀገር ራሱ ችግር ሆኖብን ቀጣይ ሀገራችን በልማት ብሎም የሀገራችን ኢትዮጵያ ሰላም ሆና ሀገራችን በዚህ ልክ ወገን ሰላም ሆኖ ማየት እንደምንችል ሁላችን ምኞታችን።
ጌታነው ድን እባላለሁ። በአምቦ ዩኒቨርሲቲ ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር ነኝ። በፕሪቶሪያ የሰላም ንግግር ወይም ደግሞ ስምምነት ዙሪያ አስተያየት ለመስጠት ነው። ትናንት የተፈረመውን ይህ የሰላም ንግግር በሰሜኒቱ ሀገራችን ክፍል ሲካሄድ የነበረውን ጦርነት በድርድር ለመፍታት ለመቋጨት ከስምምነት ላይ የተደረሰ ድርድር ነው። ይህ ድርድር የወቅቱን የሀገሪቱን ነባራዊ ሁኔታ ከግምት ውስጥ ያስገባና ግጭትን በጦርነት ለፍጹም ሰላማዊ መንገድ ለማጠናቀቅ የተደረሰ ስምምነት ነው። ይህ ይበል የሚያሰኝና በመላው ሀገሪቱ በአሁኑ ሰዓት እንዲሁም በተለያዩ የሀገሪቱ ክፍሎች ላይ የተካሄዱ የሚገኙ ግጭቶችንም በተመሳሳይ መልኩ ለመፍታት እንደ እርሾ የሚያገለግል ስምምነት ነው። አይ ሆፕ መንግስትም ሆነ ሌሎች ተፋላሚ ወገኖች ከዚህ ድርድር ብዙ ነገሮችን ይማራሉ የሚል እምነት አለኝ። ይህ በመላው አገሪቱ እየተካሄዱ የሚገኙ በአራቱ ማዕዘናት በኦሮሚያ፣ በደቡብ፣ ቤንሻንጉል በእነዚህ ሁሉ ክልሎች ውስጥ እየተካሄዱ የሚገኙ ግጭቶችን በሰላማዊ መንገድ ለመፍታት እየተደረገ ያለውን ጥረት እንደ እርሾ ያገለግላል የሚል እምነት አለኝ። በጣም አስደሳች ስምምነት ነበር።
ዘመዱ ደምስ ይባላለሁ። በሐዋሳ ዩኒቨርሲቲ ቋንቋና ስነ ጽሁፍ መምህር ነኝ። ዛሬ በጣም ደስ ብሎኛል። እጠብቀው የነበረ ነው ከሞላ ጎደል ይመስለኛል። ይሄ ድርድር በአብዛኛው በአፍሪካውያን አይፈታም የሚል ግምት ነበረው፣ ግን መንግስት በያዘው አቋምና ሌሎች አፍሪካኒዝም የሚያቀነቅኑ ሰዎች በጉዳዩን ይሄ ግጭት በአፍሪካውያን የመደራደር አቅም ይፈታል የሚል እምነት ነበራቸው። ከጣሉት እምነት ባሻገር ስመለከተው ይሄ ነገር መወሰኑ ትክክል ነው ባይ ነኝ። እንደታሰበውም ድርድሩ የተሳካ ነው ብዬ አስባለሁ። በእርግጥ ይሄ የመጀመሪያ ምዕራፍ ሊሆን ይችላል። ቀጥሎ በሌሎች ፖለቲካዊና የተቀሩ ርዕሰ ጉዳዮች ላይ የሚፈቱ ነገሮች እንዳሉ ሆነው ግን አሁን ተስፋ ሰጪ ነገር ማየታችን በጣም ጥሩ ነው።
አስር አለቃ ጌታቸው ተፈራ እባላለሁ። አድራሻ እዚሁ አዳማ 03 ቀበሌ። በሀገራችን ላይ እኛ እንደውም አብረን ተዋልደን አብረን ያደግን የተፈጠርን የእግዚአብሔር ሰዎች ሆነን ለዚህ ማብቃታችን በጣም እኔ ደስ ነው ያለኝ። ሶስት ዓመት ወይ አራት ዓመት የነበረው ቁስ ከፍተኛ ቀውስ የነበረው አሁን መፍትሄ ይገኛል። መፍትሄው ምንድን ነው? ህዝባችንም መንግስታችንም እና አንደኛ ደግሞ ያ ብዙ ንብረት የወደመ አለ፣ ብዙ የሰው ህይወት እንትን ያለ እንስሳት ምንም አልቀረም። ያ በጣም ከፍተኛ መፍትሄ ይኖራል ብዬ እኔ በውስጤ በደንብ በሚገባ ነው በጣም ደስ የሚለኝ እና ይገኛል መፍቴ ይገኛል አንደኛም ከሰራይቱ ጋር ጀግና ሆኖ ከሰራይቱ ጋር አብሮ ከቆምን መፍቴ ይገኛል ብዬ አስባለሁ የትግራይ ህዝብ ይሄን ነው የሰላም ፍቅር ነው የሚፈልገው የትግራይ ህዝብ የሰላም ፍቅር ይፈልጋል የትግራይ ህዝብ ጓደኛንም አብሮ የተዋለደ ነው እና ይሄ ነው ምንም ብዬ ምነግረው
አድማጮች ከአዲስ አበባ አዳማ አምቦ ደሴና ሐዋሳ በተጨማሪ ድሬዳዋና ባህር ዳርን ነዋሪ ሆኑ አድማጮች ሰጧቸውን አስተያየቶች ነበር የተከታተላችሁት ቆየት ብለን ደግሞ የሌሎች አስተያየት ሰጪዎችን ድምጽ እናሰማለን የእለቱ አብይ ርዕስ እየተሰናዳ ነው እንደደረሰም እናቀርባለን አሁን ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ የሀገር ውስጥ ተፈናቃዮች ቁጥር መቀነሱን ዓለም አቀፉ የፍልሰተኞች ድርጅት IOM ጠቁሟል። ድርጅቱ መሰንበቻውን ባወጣው መግለጫ ትግራይን ሳይጨምር በመላው ኢትዮጵያ ያለው የሀገር ውስጥ ተፈናቃይ ቁጥር ከ2.7 ሚሊዮን በላይ መሆኑን ነው ያመለከተው። ይህ አሃዝ ግን ባለፈው አመት በዚህ ወቅት ከነበረው ጋር ሲነጻጸር የ1.5 በመቶ ማነስ አሳይቷል ነው ያለው። በሌላ በኩል በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አሁንም በኢትዮጵያ ከ12 ሚሊዮን በላይ ህፃናት የሰብአዊ ድጋፍ ያስፈልጋቸዋል ሲል ጠቁሟል። ለዚህ ዘገባ ገልሙ ዳዊት።
ዓለም አቀፍ የፍልሰተኞች ድርጅት IOM ባለፈው አርብ በኢትዮጵያ ስላለው የፍልሰተኞች ሁኔታ ባወጣው መግለጫ በአገሪቱ ያለው የተፈናቃዮች ቁጥር በ1.5 በመቶ መቀነሱን አስታውቋል። እንደ ድርጅቱ አሃዝ ግጭት ያለበትን የትግራይ ክልልን ሳይጨምር አሁንም በኢትዮጵያ ከ2.7 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለው ይገኛሉ። ከተፈናቀሉት 2.7 ሚሊዮን በላይ ዜጎች ከ1.5 ሚሊዮን በላይ የሚሆኑት በግጭት ምክንያት የተፈናቀሉ ናቸው ያለው የIOM ሪፖርት ከ533,000 በላይ የሚሆኑት በድርቅ ሳቢያ የተቀሩት ከ123,000 በላይ የሚሆኑት ደግሞ በተለያዩ ማህበራዊ ጫናዎች ቤት ንብረታቸውን ጥለው የሄዱ እንደሆኑ አመልክቷል። የሶማሌ ክልል ከ1 ሚሊዮን በላይ ተፈናቃይ በመያዝ የመጀመሪያውን ደረጃ ሲይዝ ኦሮሚያ፣ አማራና ደቡብ ብሔር ብሔረሰቦችና ህዝቦች ከ2 እስከ 4 ያሉትን ደረጃዎች መያዛቸውን ሪፖርቱ ጠቁሟል። እንደ ሪፖርቱ 507 ተፈናቃዮችን በማስተናገድ በመጨረሻ ላይ ተቀመጠው የድሬዳዋ አስተዳደር ነው። የተባበሩት መንግስታት የፍልሰተኞች ጉዳይ ቢሮ አሃዙ በሰኔና ሐምሌ የተመዘገበ መሆኑንም ጠቅሷል። ከትግራይ ክልል በተጨማሪም አሁንም የጸጥታ ችግር የሚስተዋልባቸው የደቡብና ምዕራብ ኦሮሚያ አካባቢዎች አንዳንድ የቤኒሻንጉል ጉሙዝ ክልል ቦታዎችም በጥናቱ እንዳልተካተቱ ገልጿል። አቶ ገረሙ ወሊቃ የኦሮሚያ ክልል የአደጋ ስጋት ስራ አመራር ኮሚሽን ወይንም የኦሮሚያ ቦሳ ጎነፋ ቢሮ ምክትል ኃላፊ ናቸው። አሁንም በክልሉ ከ200,000 በላይ ሰዎች በጸጥታ ችግር ከቤት ንብረታቸው ተፈናቅለው እንደሚገኙ ለአሜሪካ ድምጽ ተናግረዋል።
ራኮንሳ ማይኒ አማ ከነጀት የሮንዳ ካበተ ታውን እንደሱ የና ነገኝ ፎየው
ከጸጥታ ችግር የሚፈናቀሉ ሰዎችን አሃዝ ለማወቅ አንዱ ችግር የአካባቢያቸው ሰላም ሲሻሻል ወደ ቀያቸው ይመለሳሉ። ዳግም ችግር ሲከሰት ደግሞ አሁን የሚፈናቀናሉ። ስለዚህ በእርግጠኝነት አሃዛቸው ይህን ያህል ነው ብሎ ለመናገር አስቸጋሪ ነው። ላለፉት ጊዜያት ወደ 461,000 ተፈናቃዮችን ነበር ስንደግፍ የነበር ነው። አሁን ብዙዎቻቸው ወደ ቤታቸው ተመልሰው የተቀሩት ከ200,000 በላይ የሚሆኑት ደግሞ ድጋፍ እያገኙ ነው። አሁን በጸጥታ ችግር የሚፈናቀሉት ሁኔታው ሲሻሻል ይመለሳሉ። ችግር ሲኖር ደግሞ ይሸሻሉ። ሌላው ደግሞ በተለይ ከምራብና ማከላዊ ምራብ ኦሮሚያ የሚፈናቀሉ ሰዎች ብዙዎቹ በመጠለያ የሚኖሩ አይደሉም። ዘመድ ተጠግተው የሚኖሩም ስላሉ አሁንም በእርግጠኝነት በግጭት ቤት ንብረታቸውን ጥለው የሄዱ ሰዎችን ቁጥር ማወቅ አዳጋች ነው።
አቶ ገረሙ በኦሮሚያ ያለው የተፈናቃዮች ብዛት እየቀነሰ ነው ካሉ በኋላ በተለይ በIOM ሪፖርት ያልተካተቱትን የኦሮሚያ ዞኖችን ሁኔታ እንደሚከተለው አብራርተዋል።
ለምሳሌ በኢሉ አባቦራ ያለውን ሁኔታ ከወሰድክ የአካባቢው ማህበረሰብ እርስ በርሱ እንዲረዳዳ ነው እየተደረገ ያለው። ያን ያህል ከቁጥር ውጪ የሆነ የለም። ያ ብቻ ሳይሆን በፊት በጸጥታ ችግር ከየአካባቢያቸው ተፈናቅለው የነበሩ ሰዎች እየተመለሱ ናቸው። ባለፉት ጊዜያት ካሉት ጋር ሲነጻጸር እየተሻሻለ ነው።
አቶ ገረሙ የክልሉ መንግስት ለነዚህ ተፈናቃዮች በተቻለው መጠን የሰብአዊ ድጋፎችን በማድረስ ላይ መሆኑንም አክለው ተናግረዋል። በተመሳሳይ መልኩ በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍም ቅዳሜ ባወጣው መግለጫ አሁንም በኢትዮጵያ ከ12.5 ሚሊዮን በላይ ህፃናት የሰብአዊ ድጋፍ እንደሚያስፈልጋቸው ገልጿል። ድርጅቱ በሰሜኑ ኢትዮጵያ ግጭት ከ540,000 በላይ ሰዎች ከትግራይ፣ አፋርና አማራ አሁንም መፈናቀላቸውን የገለጸ ሲሆን ያለው የጸጥታ ችግር አስፈላጊውን የሰብአዊ ድጋፍ ለተረጂዎች ለማድረስ እክል ሆኖ እንደቀጠለ በመግለጫው አመልክቷል። አሁን በግጭቱ ለተጎዱት ድጋፍ ለማድረግ ከ532 ሚሊዮን ዶላር በላይ እንደሚያስፈልገው የገለጸው ዩኒሴፍ ይህም በአንድ ዓመት ውስጥ የ281 ሚሊዮን ዶላር ጭማሪ ማሳየቱን ጠቁሞ ከተፈለገው የእርዳታ ገንዘብ እስካሁን 201.6 ሚሊዮን ዶላር ብቻ ማግኘቱን ይፋ አድርጓል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ36 መሆኑን ያመለክታል። ቀደም ብዬ በመግቢያው ያስተዋወቅኩት የዕለቱ አብይ ርዕስ ደርሶናል። ወደዚያው እናልፋለን። በትላንትናው ዕለት በደቡብ አፍሪቃ የተደረሰው የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴ እየተቸረው ነው ይላል ዋናው የድርድሩ መሪ። የአፍሪቃ ህብረት ባወጣው መግለጫ ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደ ነበረበት እንዲመለስ መንገድ ይከፍታል ብሏል። ለሰላም ንግግሩ አስፈላጊውን ድጋፍ ያደረገችውና በሂደቱ ላይም በታዛቢነት የታደመችው ዩናይትድ ስቴትስም ስምምነቱን አድንቃለች። ሌሎች የተለያዩ አካላትም ስምምነቱን በማድነቅ አስተያየታቸውን ሰጥተዋል። ስምምነቱን በማስመልከት አስተያየታቸውን የሰጡ የፖለቲካ ተንታኞችም አሉ። ስምምነቱ ዘላቂ ሰላምን በሚያሰፍን መልኩ የተፈጸመ ነው ይላሉ። ኬኔዲ አባተ ነው ያቀናበረው።
የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ዛሬ 2 ዓመቱን ደፍኗል። ጥቅምት 24 2013 ዓ.ም ምረት የተቀሰቀሰውና በሁለት ዓመታት እድሜው በሺዎች የሚቆጠሩ ዜጎችን ለሞት ሚሊዮኖችን ደግሞ ለመፈናቀል ያደረገውን ይህን ጦርነት በሰላም ለመቋጨት በሁለተኛ ዓመት መታሰቢያው ዋዜማ ላይ የኢትዮጵያ መንግስትና ህወሓት ብዙዎች ተስፋ የጣሉበትን ስምምነት ተፈራርመዋል። የአፍሪካ ህብረት ከፍተኛ አደራዳሪ ቡድን አባላት የሆኑት በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆና በረዳቶቻቸው በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና የደቡብ አፍሪካ የቀድሞ ምክትል ፕሬዝዳንት ዶክተር ፉሙዙሌ ምላምቦ ንጉካ አሸማጋይነት ከጥቅምት 14 2015 ዓ.ም ጀምሮ ለ10 ቀናት በጥብቅ ምስጢር ሲካሄድ በቆየው የሁለቱ ተፋላሚ ወገኖች የሰላም ንግግር ስምምነት ከተደረሰባቸው ነጥቦች መካከል በአስቸኳይ ግጭት ማቆም፣ ኢትዮጵያ አንድ መከላከያ ሰራዊት ብቻ እንዳላት ታሳቢ በማድረግ በተቀናጀ መልኩ በስርዓት በተከታታይ ና በሂደት የሚመራ የህወሓት ታጣቂዎችን ትጥቅ ማስፈታት እንደሚገኝበት ዋና አሸማጋዩ ፕሬዝዳንት ኦባሳንጆ ተናግረዋል።
The two parties in the Ethiopian conflict have formally agreed to the cessation of hostilities as well as to systematic, orderly, smooth and coordinated disarmament.
በጦርነቱ ውስጥ እየተሳተፉ ያሉት ሁለቱ አካላት ግጭት ለማቆም በይፋ ተስማምተዋል። በተቀናጀ መልኩ በስርዓት የሚመራ የትጥቅ መፍታት በተከታታይና በሂደት እንዲካሄድ፣ ህግና ስርዓት ለማስፈን፣ በትግራይ የተለያዩ አገልግሎቶችን ለማስጀመር፣ ያልተገደበ ሰብአዊ አቅርቦት እንዲጀመር፣ ለሲቪሎች በተለይም ለሴቶች፣ ህፃናትና ሌሎች ተጋላጭ የህብረተሰብ ክፍሎች ልዩ ጥበቃ ማድረግ ሌሎች የስምምነቱ አካላት ናቸው። በአገር ውስጥና በውጭ ለሚገኙ ኢትዮጵያውያን የሚመለከታቸው አካላት ሁሉ ደህንነታቸውን ማረጋገጥም በስምምነቱ ተካቷል ነው ያሉት። ሁለቱ አካላት በትናንትናው ዕለት በደቡብ አፍሪካ ፕሪቶሪያ ያደረጉት ይህ የሰላም ስምምነት ከበርካታ ዓለም አቀፍ አካላት ውዳሴ እየተቸረው ነው። ዋናው የድርድሩ መሪ የአፍሪካ ህብረት ባወጣው መግለጫ ስምምነቱ በትግራይ ክልል ሰላም፣ ጸጥታና መረጋጋት ወደ ነበረበት እንዲመለስ መንገድ የሚከፍት ነው ብሏል። አክሎም ስምምነቱ የጦር መሳሪያ ድምጾችን ጸጥ ለማሰኘት የሚደረገው ጥረት አንድ ወሳኝ እርምጃ ነው ያለ ሲሆን የኢትዮጵያን ሉዓላዊነትና የግዛት አንድነት ለማስጠበቅ በማድረግ ጦርነቱ በአስቸኳይ እንዲቆም ያልተገደበ ሰብአዊ አገልግሎት እንዲጀመር አገልግሎቶችን ወደ ነበሩበት ለመመለስ እንዲሁም ተጎጂዎችን እንዲያገግሙ ለማድረግ የእርቅ ሂደትን ለማስቀጠልም ጠንካራ መሰረት ይጥላል በማለት ነው የገለጸው። ውይይቱን በማመቻቸት ከብዙዎች አድናቆት የተቸራቸው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ደግሞ ይህ በትግራይ ሰላምና መረጋጋት ላይ የተመሰረተ ወሳኝ እርምጃ የኢትዮጵያን ሁለንተናዊ ጥቅም ለማስጠበቅ በሚል በዋናነት በተወያዮቹ መሪነት እየተሳካ ነው ሲሉ የኢትዮጵያ መንግስትና ህውሃት የደረሱትን ስምምነት አድንቀዋል። የአፍሪካ ህብረት አሁንም ጥረታቸውን ለመደገፍ በቁርጠኝነት ይቀጥላል ሲሉም ገልጸዋል። ለሰላም ንግግሩ የሎጂስቲክስ ድጋፍ እንዳደረገች የተነገረላትና በሂደቱ ላይ በታዛቢነት የታደመችው ዩናይትድ ስቴትስም ስምምነቱን አድንቃለች። የአገሪቱ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል የተደረገውን የግጭት ማቆም ስምምነት ፊርማ በደስታ እንቀበላለን ብለዋል። ሚኒስትሩ በትዊተር ገጻቸው ባስተላለፉት መልእክት የአፍሪካ ህብረት በሰሜን ኢትዮጵያ ሰላም ለማምጣት ላደረገው የላቀ ጥረት እናመሰግናለን ሲሉ ማክለዋል። ዩናይትድ ስቴትስ የአፍሪካ ህብረትን ቀጣይ ጥረት በቅርበት መደገፏን እንደምትቀጥል በመግለጻቸውንም መስሪያ ቤታቸው ባወጣው መግለጫ አመልክቷል። ስምምነቱ በትግራይ ክልል ያሉ ሰብአዊ ቀውሶችን ለመቅረፍ ወሳኝ ነው ያሉት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ ደግሞ ዩናይትድ ስቴትስ በአፍሪካ ቀንድ ልዩ ልዑኳ በኩል ገንቢ ሚና መጫወቷን ተናግረው ድጋፏ እንደሚቀጥልም አረጋግጠዋል።
We've made clear to the parties over the course of these talks in South Africa and before that that we are there to support diplomacy.
በደቡብ አፍሪካ ንግግሮቹ እየተካሄዱ ባሉበት ወቅትና ከዚያም በፊት በስፍራው የተገኘነው ዲፕሎማሲን ለመደገፍ መሆኑን ለፓርቲዎቹ ግልጽ አድርገናል። እኛ እዚያ ይሄድነው ይህ ግጭት መፈታት ያለበት በዲፕሎማሲያዊ መንገድ መሆኑን ስለምናውቅ ነው። እና ዛሬ ወደፊት አንድ ወሳኝ እርምጃ ተደርጓል። ከአፍሪካ ህብረት ጋር መስራታችንን እንቀጥላለን። ይህንን ውይይት ከሚያስተባብሩት በቀጠናው ካሉ ሌሎች አካላትና ከራሳቸው ከተወያዮቹ ጋር መገናኘታችንንም እንቀጥላለን ነው ያሉት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ደግሞ በሁለቱ ወገኖች መካከል የተደረገውን ስምምነት የሁለት ዓመቱን ጦርነት ለማስቆም ወሳኝ የመጀመሪያ እርምጃ ነው ሲሉ ገልጸውታል። የህይወት አድን ሰብአዊ እርዳታ ለማቅረብና ማህበራዊ አገልግሎቶችን ወደ ነበሩበት ለመመለስም ጉልህ አስተዋጽኦ አለው ብለዋል። ተመሳሳይ መልእክት ያስተላለፉት የአውሮፓ ህብረት የውጭ ጉዳይ ኃላፊ ጆሴፍ ቦሬል ስምምነቱ በፍጥነት እንዲተገበር ጠይቀዋል። ሌሎች የተለያዩ አካላትም ስምምነቱን በማድነቅ አስተያየታቸውን ሰጥተዋል። ይህን ስምምነት በማስመልከት ለአሜሪካ ድምጽ አስተያየታቸውን የሰጡ የፖለቲካ ተንታኞችም ስምምነቱን አድንቀዋል። የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት አቶ እንዳለ ንጉሴ ሁለቱ አካላት ዘላቂ ሰላምን በሚያሰፍን መልኩ ስምምነት ላይ ደርሰዋል ሲሉ ገልጸዋል።
ትናንትና ኢትዮጵያና ቲፒኤልኤፍ የደረሱበት ስምምነት እንግዲህ ይታያል ነው እንግዲህ እንዳንድ ኢትዮጵያዊ በችግር ውስጥም በሁሉም በደስታ ውስጥ ማበል እዚሁ ያለን ስለሆነ የተናስቱ ስምምነት ለኢትዮጵያ አዲስ ምዕራፍ ነው። የአፍሪካ ችግር በአፍሪካ እንዲፈታ ነው የምትፈልገው ኢትዮጵያ። ይህ ሌሎቹን ከመጠራጠር አይደለም። ሌሎቹ የእኛን ችግር በእነሱ ልክ አያዩትም። ያው ማንኛውም ሀገር የሚሰራው ለሀገሩ ብሔራዊ ጥቅም ነው። ስለዚህ ለራሳቸው ጥቅም እንዲያውሉት ስለፈለጉ ከዚህም ታይቷል። እንግዲህ አይሲሲ ጥሩ ምሳሌ እኮ ነው። ከዛ በኋላ ነው ይህ ጉዳይ የአፍሪካ ችግር በአፍሪካ ይፈታ የሚለው ነገር የመጣው። ሌሎቹ ሊደግፉን ይችላሉ፣ ሊያግዙን ይችላሉ። ቢኮዝ በአንድ ዓለም ውስጥ ያለን ዲፕሎማሲ በባህሪው ሰጥቶ መቀበል ነው። በሌላ አነጋገር ቋሚ ወዳጅም ቋሚ ጠላትም የለም፣ ቋሚ ኢንተረስት ነው እንጂ። ስለዚህ ከዚህ አንጻር ስትወስደው ኢትዮጵያ ይሄ ኒዮኮሎኒያሊዝም ያደረሰባትን ጫና በአንድነት በጋራ ሆና የደመደመችበት አንግል ነው። አሁን ስምምነቱ ቀላል አይደለም፣ ትልቅ ምዕራፍ ነው።
የፖለቲካ ተንታኙ ዳዊት መሃሪም እንዲሁ ስምምነቱ ሰላምን ለማስፈን የሚያስችሉ ነጥቦች ሁሉ የተካተቱበት ነው ብለዋል።
በጣም ነው ደስ ያለኝ። በጣም ሙሉ በሙሉ ያልተገመተ ማለት ባይቻልም ግን በዚህ ፍጥነት ደግሞና በዚህ ደረጃ ስምምነት ተደርጎ ለዚህ ደርሳል ብሎ መጠበቅ ግን የሚቻል አይመስለኝም ነበርና ሰርፕራይዝ ለሀገራችን። ስለ ሉዓላዊነት ብዙ ተወርተዋል፣ ስለ ቴሪቶሪያል ኢንተግሪቲ ብዙ ተወርተዋል። የተደረሰው ስምምነት በጣም ኮምፕሬሄንሲቭ የሚባል አይነት እና ኦልሞስት ሁሉንም ጉዳዮች ያካተተ በመሆኑ በጣም ነው ደስ ያለኝ። ከህወሓት በኩል የሚጠበቀውን እንዲሁም ደግሞ መንግስት ማድረግ ያለበትን በተመለከተ ዘላቂ የሚባል ሰላም ውጊያዎች በብዙ አይነት መንገድ ሊጠናቀቁ ይችላሉ። ጦርነትም እንደዛው። ነገር ግን ዘላቂ ሰላም ማረጋገጥ ግን ጦርነትን ከማሸነፍ ያለፈ ነው። ጦርነቱን የመጨረሱ ፍላጎት እውነተኛ እስከሆነ ድረስ ከዚህ ውጪ ሌላ አማራጭ ነበረም ብዬ አላስብም። ከዚህ ውጪ ያሉት አማራጮች ጦርነቱን በሌላ መልኩ ለማስቀጠል የሚዳርጉ ሊሆኑ ይችሉ ነበር።
ሁለቱም የፖለቲካ ምሁራን ለስምምነቱ ተግባራዊነት በቀጣይነት ከኢትዮጵያ መንግስትና ከህወሓት የሚጠበቁ ያሏቸውን ነጥቦች አንስተዋል።
ኢምፕሊመንቴሽኑ ዋናው ማሰሪያው ይሄ ጉዳይ ነው። ኢምፕሊመንቴሽኑ በዋናነት የሚወድቀው ኢትዮጵያውያን ላይ ነው። በተግባር ማዋሉ የሁላችንም ጉዳይ ነው። አገሮቻችን ሊያግዙን ይችላሉ። ምዕራቡም ያለው በምስራቁም ያለው በሌላውም ሊያግዘን ይችላል። እኔ ብዙ ተስፋ ነው ያለኝ። ከእንግዲህ በኋላ ጉዳዩ የጋራችን ነው። አብረን መስራት አለብን። አብረን በአንድነት መኖር አለብን። ብዛነታችንን መጠበቅ አለብን። መንግስት አሁን የጀመረውን የበለጠ ማጠናከር አለበት። ኢንክሉሲቭ የማድረጉ የማወያየቱ የአካባቢው ችግር አሁን ይሄ አካባቢው ላይ እንግዲህ ሰርቪስ እንዲደርስ እየተደረገ ነው። በአሁኑ ሰዓት እንደምታውቀው የባንኩ ጉዳይ አለ፣ የመብራት ጉዳይ አለ፣ የቴሌ ጉዳይ አለ። ለዛ ህብረተሰብ ቶሎ ይደርስለታል። ቲፒኤልኤፍ መተባበር አለበት። ኦፍኮርስ ግን ዋና አሁን መንግስት ነው ባለቤቱ። ለዛ ህብረተሰብ መንግስት ጥበቃውን እርዳታውንም ሁሉንም በቆራጥነት የማስኬዱ ሂደት መቀጠል ነው ያለበት፣ ማጠናከር ነው ያለበት።
በትናንትናው ዕለት የተፈረመው የስምምነት ሰነድ ትክክለኛ፣ ተገቢ እና ጠቃሚ ነው ብዬ ነው የማስበው። መንግስት ከህግም ከፖለቲካም ከጦርነት ትራዲሽንም አኳያ ትክክለኛ የሚባለው አማራጭ ወስዶ ነው የትናንትናው ስምምነት ያደረገው። ዘላቂ ሰላም ሊያሰፍን የሚችል ማለት ነው። አንድ ከጦርነቱ በፊት የተነጠቀውን መብት እና ወደ ጦርነቱ እንዲገባ ያስገድደውን ምክንያት ለቀጣይ ጦርነቶች ሲድ የሚሆን ዘር ሆኖ እንዳይቀጥል ማስቻል አለበት። ከሴኪሪቲ አኳያ፣ ከፖለቲካ አኳያ የሚሰሩ ስራዎችን ያጠቃልላል። የቀጣይ ጦርነት ዘር የሚሆኑ ጉዳዮችን እና አካሄዶችን፣ መዋቅሮችን፣ ኦሪንቴሽኖችን ማስተካከል አለበት። በጦርነቱ ምክንያት የመጣበትን እና የገጠመውን ወይም የተደቀነበትን የደህንነት ስጋት ሙሉ በሙሉ መቅረፍ መቻል አለበት። እነዚህ ሁለት ነገሮች ላይ ተመስርቶ ነው የሌሎች ነገሮች ስኬት የሚረጋገጠው። እና ደግሞ በዛ ውስጥ በዝርዝር የተቀመጡትን ሌሎች ከዚህ ጋር የሚያያዙ ነገሮች መስራት ከቻለ እርዳታ አቅርቦት ህገ መንግስቱን የተከተለ ወይም ደግሞ ህግን የተከተለ ከህግ አኳያ መፈታት ያለባቸው ነገሮች አሉ። እነሱ መፈታት አለባቸው። ቲፒኤልኤፍም በዚህም ሆነ በሌሎች ጉዳዮች ላይ ኃላፊነት አለበት። ሊሳካ ይችላል፣ ሊተገበር ይችላል ብዬ ነው የማስበው።
በውይይቱ ላይ የተሳተፈውን የኢትዮጵያ መንግስት ልዑክ በመወከል አምባሳደር ሬድዋን ሁሴን፣ ህወሓትን በመወከል ደግሞ አቶ ጌታቸው ረዳ ባደረጉት ንግግር ለስምምነቱ ተግባራዊነት ቁርጠኛ መሆናቸውን ገልጸው አወያዮቹን፣ ታዛቢዎቹንና ድጋፍ ያደረጉ ያሏቸውን አካላት ሁሉ ማመስገናቸው የሚታወስ ነው። ስምምነቱ ከተፈረመ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰጡት መግለጫ ለስምምነቱ ተግባራዊነት መንግስታቸው ያለውን ዝግጁነት ገልጸዋል። ለሰላም ያለን ቁርጠኝነት ጸንቶ ይቀጥላል ያሉት ጠቅላይ ሚኒስትሩ ለስምምነቱ ትግበራ የመተባበር ቁርጠኝነታችንም በተመሳሳይ መልኩ ጠንካራ ነው ሲሉ ባወጡት መግለጫ አስታውቀዋል። በፕሪቶሪያ የተደረሰውን ስምምነት ተከትሎ ከህወሓት በኩል ግን ይህ ዘገባ እስከተጠናቀረበት ሰዓት የተሰጠ ይፋዊ መግለጫ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም የዕለተ ሐሙስ ምሽት ዝግጅታችን ነው የምትከታተሉት። አሁን በቀጥታ ቀደም ብለን ጀመር ወዳደረግ ነው የአድማጮች አስተያየት ነው የምናምራው። ኬኔዲ አባተና ገብረ ሚካኤል ገብረ መድህን ከአዲስ አበባ፣ መስፍን አራጌ ከደሴ፣ ዮናታን ዘብዲዮስ ከሐዋሳ፣ ገልሞ ዳዊት ከአዳማ፣ አስቴር ምስጋናው ከባህር ዳር፣ ናኮር መልካ ካምቦ፣ አዲስ ቸኮል ከድሬዳዋ ያሰባሰቧቸው ናቸው።
ሀዩ ዘውዱ መግራ ሮቢ ይባላለሁ። የትናንትናው ድርድር ትክክለኛና ተገቢ ለወደፊቷም የኢትዮጵያ ራዕይ ሊያስቀጥል የሚችል ነው። ከእነሱ ጋር ያሉ ሌሎች ኃይሎችም አሉ። እነሱም አደብ ገዝተው ሊቀመጡ ይችላሉ። አገራችንም እድገቷ ካሁን በኋላ ነው የሚወሰነው። መደራደራቸው ቆንጆ ነው። ምንም የጎደለ ነገር የለም። የኢትዮጵያ መብትና የህዝቡን አንድነት ጥቅማቸውን ባስከበረ መልኩ ነው ድርድር የተደረገው። ድርድሩ ግን ይሳካል ነው የምለው።
ያሬድ በሀይሉ እባላለሁ። የ22 አካባቢ ልጅ ነኝ። ስምንቱ አሪፍ ነው እና ነጥቦቹ አሪፎች ናቸው። ስፔሻሊ ተኩስ መቆሙና ኦልሞስት ከሁለት ዓመት በላይ የፈጀ ነው እና ብዙ ነገር ያጣንበትም ስለሆነ አሁን ላይ ተኩስ መቆሙና እንደዚህ አይነት ስምምነት ላይ መድረሳቸው ለእኔ ጥሩ ነገር ነው። ምክንያቱም በጦርነቱ ሁለቱም አሸናፊም ተሸናፊም አሉ ነው። በእንደዚህ አይነት ወይም መፈታቱ ለሀገራችንም ያው ኢንተርናሽናል እንደሚሰሙትም ሰዎች ጥሩ ዜና ነው ብዬ ነው የማስበው። በሁለቱም በኩል ላሉት አካላት እኔ በጣም እንጃ ከጎንቺ ጋርም እያወራንበት ነበር እና ከዚህ በላይም ወደ ሰላማዊና ወደ ልማት የምንሄድበትን ብዙ የጠፋውን ነገር ስፔሻሊ የሰው ልጅ ባይመለስም ቢያንስ ንብረት መመለስ ስለሚቻል ብዙ ነገር ሰርተን ወደ ልማት ተፋጥነን ያው ነገሮችን ጥሩ የምናደርግበትን ወይ የምንፈልግ ሁለቱም አካላትም እኛም ሁላችንም ኢትዮጵያውያን ህዝብ በርብር ብናደርግ እኔ በጣም ደስተኛ ነኝ።
ስሜ አዜብ መኮንን እባላለሁ። በየደሴ ከተማ ነዋሪ ነኝ። በመሰረቱ የጦርነት ወቅት ጊዜ ደሴ ነበርኩኝ። ጦርነቱ የገፋ ሲመጣ ከከተማው ለተወሰነ ጊዜ ወጥቼ ነበር። ያው ጦርነቱ ያው አስከፊ ገጽታውን በሰፊው ያየሁበት እንትን ነው። ያው የሰው ልጅ ከሰላም በላይ ምንም እንደሌለና ከሀብትም ከንብረትም ሁሉ ዋናው ሰላም መሆኑን አይቼ ተገንዝቤያለሁ። አንዷ የጦርነቱ ሰለባ ተጎጂ እንደመሆኔ መጠን ማለት ነው ለሰላም ያለው ዋጋ ከፍተኛ በመሆኑ ወደ ሰላም መምጣቱ ትልቅ የመንፈስ እርካታ ነው የተሰማኝ። ምክንያቱም የሰው ልጅ ዋናው ትልቁ ነገር ሰላም ነው። ልማቱም ከሰላም ሲኖር ነው። ዲሞክራሲ መብት የምታስከብረው በሰላም ጊዜ ነው። ሁሉም ነገር ቅድሚያው ሰላም ስለሆነ የሰላሙ መኖር የሰላሙ የድርድሩ በሰላም መቋጨት አስፈላጊ ነው። ወሳኝ ነገር ስለሆነ አንዷ ተጠቃሚ አንዷ
ዮናስ ትገነባላለሁ። ትላንትና በነበረው በተሰማው ዜና እጅግ በጣም ትልቅ ደስታ ነው የፈጠረብኝ። አብዛኛው የስምምነት ነጥቦችን ለማንበብ ሞክሬያለሁ። በአብዛኛው እንደ ሀገር ኢትዮጵያን ወደፊት የሚያሻግር እስከዛሬ የነበረውን የሰላምን ፍላጎትን የበለጠ የሚያጠናክር የሁለቱን ወንድሞች የሚያቀራርብ ህዝብ ከህዝብ ጋር የሚያቀራርብ ስለሆነ እጅግ በጣም ተጠቃሚ ነው የሚያደርገን። እንደ ሀገርም ኢትዮጵያ አሸናፊ መሆኗን ያረጋገጥንበት በመሆኑ ደስ ብሎኛል። አፈጻጸሙ ያው ዋናው ስራ ይፈልጋል። በነገራችን ላይ ሁለት ነገር ይገነባሉ። አንደኛው የፈረሱ ተቋማት ናቸው። እነሱ ችግር የለባቸውም። ኮስት ነው የሚፈልጉት። ትልቅ ስራ የሚፈልገው ግን አመለካከትን ማስተካከል ነው። ብዙ መሬት ላይ መስተካከልና ሁለቱን ህዝቦች ከማቀራረብ አንጻር ሊሰሩ የሚገባቸው ስራዎች አሉ። እነሱ ሰፊ ስራ ይፈልጋሉ። ነፃ የሆነ ውይይት ይፈልጋሉ። አንድ ሀሳብ ነው። ሁለቱም አካል መልማት ይፈልጋል፣ ማደግ ይፈልጋል። ስለ አንድ ሀገር መስማማት አያቅተንም። ዋናው ነገር እኛ እንድንናገር እድሉ ሳልተፈጠረልን ነው።
ሙሴ ዘውዴ እባላለሁ። ፈረንሳይ አካባቢ ነው የምኖረው። እንደ ወጣትም እንደ ዜጋም እንደ ኢትዮጵያዊነትም ማለት ጥሩ ነው፣ ደስ ይላል ስምምነቱ እንደዚህ ፍትሃዊ በሆነ መንገድ ላይ መሆኑ ደስ ይላል። ነገር ግን ዘገየ ነው። ምክንያቱም አሁን አልነበረም ይሄ ስምምነት መሆን የነበረበት። እነሱም ጊዜ ወስደዋል። ምክንያቱም ብዙ ሰው አልቋል። ነገር ግን እንደ ሃይማኖትም እንደ ኢትዮጵያዊነትም ስናየው ደግሞ አሁን የሞተውን ማሰብ ሳይሆን የተረፈውን ማየትም መልካም ነው። የትግራይም ህዝብ ለምሳሌ እኔ አማራ ነኝ። የትግራይም ህዝብ ለሁለት ዓመት መብራትም በተለያዩ ነገሮችም እንደተጎዱ እናውቃለን። እንዲሁ በአማራ ክልልም ግድያዎች እንደነበሩ እናውቃለን። ዞሮም መረርም አሁን ወደዚህ ሰላም መምጣቱ አሪፍ ነው፣ ደስ ይላል። ማለት ትግራይም አሁን ባለበት ትጥቅ ፈቶ ያለውን ነገር በፌዴራል ስር ሆኖ እንዲተዳደር መደረጉ መልካም ነው። ነገር ግን እንደ ጥያቄ የማነሳው ግን አንድ ነገር አለ። ምንድን ነው? እነዚህ ፖለቲከኞች እያወቁት ነው። ጥፋቱ የራሳቸው ጥፋት እንደሆነ አውቀው ህዝብ አስጨርሰዋል። እነዚህ ስማቸውን ባንጠራም እግዚአብሔር የሚያውቃቸው ፖለቲካውም የሚያውቃቸው ሰዎች፣ እነሱ ግን በህግ ጥላ ስር እንዲሆኑ መደረግ አለበት። ከዚህ በኋላ ላለው ነገር ምንድን ነው? የፌዴራል መንግስቱ ለዚህ ባለው እዚህ አዲስ አበባ ላይ የሚያደርገውን በጎ አድራጎት ሁሉ ትግራይም ህዝብ ምክንያቱም የትግራይም ህዝብ አሁን የፌዴራል መንግስት ገብቶ እርዳታ እንዳደረገላቸው ውሃ መብራትም እንደገባላቸው ሲያው በጎ አድራጎት ስላየ ህዝቡን በሰላማዊ ይኖራል ብዬ ነው የማስበው። ነገር ግን ፖለቲከኞች እንግዲህ የፖለቲከኛ ልብ ለማወቅ ይከብደኛል ለእኔ። እንደ ዜጋ ግን ህዝቡ ግን በሰላም እንደሚኖር እኔ 100% ውስጤ ይገምታል ማለት ነው። እኔ የማስተላልፈው መልእክት ምንድን ነው? በቃ ይበቃል። ከዚህ በኋላ ጥፋት ምን ያደርግልናል?
ግርማ አሸብር እባላለሁ። የባህር ዳር ዩኒቨርሲቲ አስተማሪና የዩኒቨርሲቲ ውስጥ ግንኙነትና ኮሚኒኬሽን ዳይሬክተር ነኝ።
የአፍሪካ ህብረት በደቡብ አፍሪካ ሁለቱን አካላት ወይም ደግሞ የኢትዮጵያ መንግስትንና ቲፒኤልኤፍን በማገናኘት በተለይም እንደ አፍሪካ ደግሞ እስካሁን ድረስ አዲስም የሚመስል የሚበረታታም ጭምርና የኛውን ጉዳይ በእኛው ጉዳይ ለማሳረግ የተሞከረበት በመሆኑ እንደ አንድ ዜጋ በጣም ደስ ብሎኛል። ይሄ አሁን ከሆነው ከተወሰነው ውሳኔ ይል ጀርባ ያየነው አንድ ትልቅ የፓን አፍሪካኒዝም ስሜትን የሚያንጸባርቅና በተለይ ደግሞ ለእንደኛ አይነት ተጠቂ ወጣቶች ደግሞ ትልቅ ተስፋንም የሚያጭር በሀገር መኩራትን በአፍሪካዊነት ራስን መቻልን የሚያሳይና በተለይ የራሳችን ፖለቲካ መስራት የምንችል መሆናችንን ለመላው ዓለም ያሳይንበት በመሆኑ እጅግ ደስ ይለኛል። የተወሰነውን ውሳኔ ያው በደንብ እንግዲህ ወደ ኢንተርናላይዝ አላደረግነው አጭር ጊዜ ነው ስምምነቶችን ለማየት ሞክር ያለሁኝ በማህበራዊ ሚዲያ የተለቀቁትን በመንግስት ሚዲያ የተለቀቁትን አይቻለሁኝ። ይሄ ይበል የሚያስብል ነው። የመጀመሪያው የኢትዮጵያ ህዝብ የትግራይ ህዝብ የሚሆን ነን ትግራያን ሰላማዊ ረፍት ማግኘታቸው ወደ ማህበራዊ ኑሯቸው መመለሳቸው ከጦርነትና ከጥይት ጩኸት ነፃ መሆናቸው እንደ አንድ ዜጋ ሰላም እንደሚፈልግ ግለሰብ እሰይ የሚያስብል ነው። ተፈጻሚነቱን እግዚአብሔር ያሳካው ባይ ነኝ። ስለዚህ የአማራ ህዝብ ምን ፕሪኮንዲሽኖች ተጠብቀውለት ነው ይሄ ስምምነት የተፈጸመው? እንደ ግለሰብ እንዳንድ ወጣት ዲቴል የሆነ ነገር የሚገልጽ አይመስለኝም። የአማራ ህዝብ እንዲከበሩለት የሚፈልጉ ጉዳዮች አሉት። የወልቃይት ጉዳይ አለ፣ የራያ ጉዳይ አለ፣ ሌሎችም የፍትሃዊነትና የኩል ሀብት ክፍፍል ተጠቃሚነት ጉዳዮች አሉት። ከዚህ በፊት የአማራ ህዝብ የደረሰበት በደል አለ። እነዚህን ሁሉ ጉዳዮችና በተለይ እንደ አማራ ህዝብ ከፍ ሲልም እንደ ኢትዮጵያ ህዝብ የደረሱ በደሎችን ማን ነው ኃላፊነቱን የሚወስድ የሚል ጥያቄ አለ።
ደም ተቀባብቷል። ያን ደግሞ የሚመለስ የዜጎች ግዴታ ነው። እነዛ ዜጎች መንግስት ብቻ ላይ መወሰን አይደለም። መንግስት ከላይ መጥቶ እንትን ብለው ማለት ሳይሆን ታች ያሉትም ይህን ነገር መስራት አለባቸው ነው የሚለው።
እንግዲህ ያ ያለፈ ጉዳት ሊመለስ አይችልም። ማስቀረት የሚቻለው ቀጣውን ጉዳት እንዳይፈጠር ነው። ስለዚህ እንግዲህ አሁን የሰላም ስምምነቱን የፈጠሩ አካላት ቀጣይ ማድረግ የሚገባቸው ምንድነው? ከሁሉም ወገን ቢሆን ያም ወገን የትግራይም ቢሆን የኢትዮጵያ ህዝብ ነው፣ የአማራ ህዝብም ቢሆን የኢትዮጵያ ህዝብ ነው፣ የአፋር ህዝብም ቢሆን የኢትዮጵያ ህዝብ ነው። ከየትኛውም አካባቢ ከየትኛውም ሰፈር ሄዶ ነው እዛ አካባቢ ላይ ህይወት የጠፋው አካል የጎደለው ንብረት የጠፋው። ስለዚህ ይህንን ደግሞ አሁን ህይወት የጠፋው መመለስ አይቻልም። ንብረት ወድሟል፣ ንብረት መመለስ ይቻላል። አካል ጎድሏል፣ ያንን ጠግኖ ህዝብ መንግስት ድጋፍ አድርጎ ማቋቋም ይቻላል። ከዚህ በተረፈ ከአሁን በኋላ ሊሆን የሚችለው ምንድን ነው? ያለንን ነገር አውቀን ወደ ሰላም ተመልሰን ልማታችንን ማስኬድ ነው። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አስጠብቀን ወደ ልማታችን መንቀሳቀሱ ውጤት ይኖረዋል ብዬ አምናለሁ።
ጠለለ ኃይል ይባላለሁ። የአዋሳ ከተማ ነዋሪ ነኝ። ይህን ጉዳይ በጣም ስከታተል ነበርኩኝ። ውሳኔውን ለመስማት በጣም ሰዓታት ሲረዛዝሙ በየሰዓቱ እከታተል ነበረ። አሁን በሰማሁት መልኩ ግን በጣም የተሻለ እና ጥሩ ለሀገራችን ለኢትዮጵያ መፍትሄ ሊሆን የሚችል ውሳኔ እንደተወሰነ ሰምቻለሁ። ሙሉ ለሙሉ በእርግጥ የሰማው ባይሆንም በአንድ ሀገር ውስጥ አንድ የመከላከያ ኃይል መኖሩ መቻሉ ለሀገር ሕልውና አስፈላጊ ነው። በየቦታው የሚነሳ ተዋጊና ተቃዋሚ ካለ በጣም አስቸጋሪ ነው የሚሆነው እና አንድ መከላከያ በኢትዮጵያ እንዲኖር የተወሰነው ውሳኔ እውነት ከሆነ በጣም ደስ የሚልና ተገቢ ነው ብዬ አምናለሁ።
ዳኖ እንዳለውላን እባላለሁ። በአምቦ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ነኝ። ይሄ ስምምነት ትልቅ ትርጉም አለው ብዬ አስባለሁ። የሰላም ስምምነት ስለሆነ ማለት ነው እና ሰላም ለዚች ሀገር መሰረት ነው። እንደ ሀገር መቆም ካለብን፣ እንደ ሀገር መቀጠል ካለብን ስለ ፖለቲካ እድገት፣ ስለ ኢኮኖሚያዊ እድገት፣ ስለ ማህበራዊ እድገት ካሰብን ሰላም መኖር አለበት ብዬ አስባለሁ። አገራችን ላለፉት ሁለት ዓመታት በኢትዮጵያ መንግስትና በቲፒኤልኤፍ መካከል በነበረው አለመግባባት ትልቅ ክሳራ ደርሶብናል። ህዝባችን እንደ ህዝብ፣ አገራችን እንደ ሀገር፣ እንዲሁም በቀጠናው ትልቅ ክሳራ እንደደረሰብን ስፔሻሊ ከሁሉም ክሳራ ደግሞ የሰውን ህይወት የሚተካ ነገር የለም። ይሄ ስምምነት ህዝባችን የተሻለ እድገት እንዲኖረው ወደ ተሻለ መግባባት ወደ ተሻለ አንድነት በቀጠናውም ሰላም እንዲኖር በአፍሪካ ቀንድ ኢትዮጵያ ትልቅ ሚና እንዳላት ይታወቃል። እና እንደ አፍሪካም እንደ ዓለምም ትልቅ ትርጉም ያለው ስምምነት ስለሆነ እኔ
አድማጮች የተከታተላችሁትን ይመስላል የምሽቱ ዝግጅታችን። በነገው ምሽት ከ3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። በዚሁ ተሰናበቱ።